ይህ የአሜሪካ ድምፅ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ስርጭታችን ጀመረ። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አንገሽ በተባለ ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 ቀን 2017 ዓ.ም ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቁሰላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦችና የዓይን እማኞች ተናግረዋል። ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩትን ወይዘሮ ታንጉት የተባሉ እናትን የሰማችሁት። የ8 ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ለቪኦኤ ተናግረዋል። በሌላ ዜና ደግሞ በኢትዮጵያና በኬንያ አሳ አስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት እንዳልታወቀ ተነግረዋል። 13 ኢትዮጵያውያን መገደላቸውንና እስካሁን የተገኘው ግን የአንድ ሰው አስክሬን ብቻ መሆኑን አንድ የአካባቢው ባለሥልጣን አስታውቀዋል። ዘገባዎቹ ከዜናውን ቀጥሎ ይቀርባሉ። ሰኞ የካቲት 17 ቀን 2017 ዓ.ም ክብራትና ክብራን እንደምናመሻችሁ፣ ሳስተናግዳችሁ የማመሸው እንግዶሌ ነኝ። ለዓለም ዜናው ስመኝሽ የቆየ በስቱዲዮ ትገኛለች። የምሽቱን ስርጭት የሚያቀናብርልን ንጉሡ ታምሬ ነው። ዋና አዘጋጅ ጽዮን ግርማ። አሁን በቅድሚያ ወደ ዓለም ዜናው።
በድጋሚ እንደምናመሻችሁ፣ ዜናዎቹን የማሰማችሁ ስመኝሽ የቆየ ነኝ። የሶማሊያና የኢትዮጵያ የጸጥታ ባለስልጣናት በአዲሱ የአፍሪካ ህብረት ተልእኮ ውስጥ የኢትዮጵያን ወታደሮች ተሳትፎ የሚያረጋግጥ ስምምነት ተፈራረሙ። ስምምነቱ የተደረሰው ባለፈው ሳምንት መገባደጃ የኢትዮጵያውን ደህንነት ጉዳዮች ኃላፊ ሬድዋን ሁሴንን ጨምሮ በኢትዮጵያ ጦር አዛዥ ፊልድ ማርሻል ብርሃኑ ጁላ የተመራው የልዑካን ቡድን ከሶማሊያዎቻቸው ጀነራል አድዋ ዩሱፍ ራጌና አብዱላሂ መሐመድ አሊ ሳምባሎልቬ ጋር በሞቃዲሾ ላይ ተገናኝቶ ከተነጋገረ በኋላ ነው። የኢትዮጵያና የሶማሊያ መገናኛ ብዙሃን ምንጮች ይህንን ጠቁመዋል። የሶማሊያ ብሔራዊ የዜና አገልግሎት እንደዘገበው በሁለቱ ወገኖች መካከል ያተደረገው ውይይት ያተኮረው የሽብር ጥቃቶችን ለመግታት በሚካሄደው ዘመቻ፣ የቀጠናውን መረጋጋት በሚመለከቱና የኢትዮጵያ ኃይሎች በሶማሊያ በሚሰማራው የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ ውስጥ በሚኖራቸው ሚና ላይ ነው። በኢትዮጵያና በኬንያ አሳ አስጋሪዎች መካከል ድንበር ላይ በተፈጠረ ግጭት 22 የሚጠጉ ሰዎች የደረሱበት እንደማይታወቅ የኬንያ ፖሊስና የመንግስት ባለስልጣናት አስታውቀዋል። በግጭቱም 22 የኬንያ አሳ አስጋሪዎች ደብዛቸው መጥፋቱ፣ 15 ጀልባዎች መሰረቃቸውንና ከኢትዮጵያ ወገን የዳሰነች ተወላጅ የሆኑ 6 አሳ አጥማጆችን ታድገው ወደ ሀገራቸው እንዲመለሱ ማድረጋቸውን የቱርካና አውራጃ ፖሊስ አብራርቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ መርኮሜን ኤክስ በተሰኘው መተግበሪያ ላይ በጻፉት መልእክት መንግስት እሁድ ዕለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉንና በሁለቱ ማህበረሰቦች መካከል ሰላም ለመፍጠር ከአዲስ አበባ ጋር እንደሚነጋገር አመልክተዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሱዳን ጦር ከአንድ ዓመት በላይ በከበባ ስር የቆየውን ኦቤድ የተሰኘ ቁልፍ ከተማ ማስለቀቁን፣ ወደ ደቡብ ማዕከላዊ ክልል መድረስ የሚያስችለው ስትራቴጂክ አካባቢ መያዙንና 2 ዓመት ለሚጠጋ ጊዜ ከፈጥኖ ደራሹ ኃይል ጋር እያደረገ ላለው ጦርነት ወሳኝ የአቅርቦት መንገዶችን ማጠናከሩን አስታወቀ። ከተማዋ የተንጣለለ ወታደራዊ የአየር ማረፊያና ሀግና ተብሎ የሚጠራው 5ኛ ወታደራዊ የጦር ሰፈር የሚገኝባት ናት። የንግድና የትራንስፖርት ማዕከል የሆነችው ኦቤድ የደቡብ ዳርፉር ክልል ዋና ከተማ የሆነችው ኒያላን ከካርቱም ጋር የሚያገናኘው የባቡር ሀዲድም እንደሚገኝባት ሲሆን እንደ አውሮፓውያን አቆጣጠር በሚያዝያ 23 ጦርነቱ ከተቀሰቀሰ ወዲህ በፈጥኖ ደራሹ ኃይል ስር ቆይታለች። የሀገሪቱ የገንዘብ ሚኒስትር ጅብሪል ኢብራሂም ጦሩ በኦቤድ ያገኘውን ድል ትልቅ እርምጃ ሲሉ አወድሰዋል። በዩክሬን የሚካሄደውን ጦርነት ማስቆም በተመለከተ በአንድ ወገን በአሜሪካ በሌላ ወገን ደግሞ በዩክሬን ተረቀው ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የቀረቡ የውሳኔ ሀሳቦች ዛሬ ሰኞ ድምፅ እንደሚሰጥባቸው ይጠበቃል። ጠቅላላ ጉባኤው በቅድሚያ በዩክሬን በቀረበውና በአውሮፓ ህብረት በሚደገፈው ረቂቅ የውሳኔ ሀሳብ ላይ ድምፅ እንደሚሰጥ ሲጠበቅ፣ በመቀጠል ደግሞ በአሜሪካ በቀረበው ላይ ድምፅ ይሰጣል። የድርጅቱ የጸጥታው ምክር ቤት ደግሞ በተናጥል በአሜሪካ በቀረበው ረቂቅ ላይ ድምፅ ይሰጣል ተብሎ ይጠበቃል። አሜሪካ ግጭቱ በአስቸኳይ እንዲቆምና በዩክሬንና በሩሲያ መካከል ዘላቂ ሰላም እንዲመጣ ጥሪ አድርጋለች ያለው የሮይተርስ ዘገባ፣ የአሜሪካው ረቂቅ ሩሲያ በዩክሬን ላይ ወረራ መፈጸሟን አያመለክትም ብሏል። በዩክሬን የቀረበው ረቂቅ ደግሞ ጠቅላላ ጉባኤው ከዚህ በፊት የደረሰበት የውሳኔ ሀሳብ ተግባራዊ እንዲሆን ይጠይቃል። ይህም ሩሲያ በዓለም እውቅና ከተሰጠው የዩክሬን ድንበር ሙሉ ለሙሉ እንድትወጣ የሚጠይቀውን ይጨምራል። የጠቅላላ ጉባኤው አጀንዳዎች ተፈጻሚነት ሕጋዊ ግዴታ የሌላቸው ቢሆኑም በዓለም አቀፉ ማህበረሰብ ዘንድ ሞራላዊ ጫና እንዲፈጠር ሊያደርጉ ግን ይችላሉ ተብሏል። አድማጮችና ተመልካቾቻችን ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ እንግዱ ልመልሳችሁ።
ስመኝሽ የቆየን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው ደወልዴ ነኝ። ፕሮግራሙን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ ነው። የዌብና ማህበራዊ ሚዲያ አሰናጃችን አበባዮ ገበያው፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደ ዕለቱ ቀዳሚ ዘገባ እናልፋለን። በኢትዮጵያውያንና በኬንያውያን አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት ከኢትዮጵያ በኩል 13 ከኬንያ ደግሞ 22 ሰዎች የደረሱበት አልታወቀም ተብሏል። በኢትዮጵያ ደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ 13 ኢትዮጵያውያን መገደላቸውንና እስካሁን የተገኘው የአንድ ሰው አስክሬን ብቻ መሆኑን ሲያስታውቁ ከኬንያ በኩል 22 የሚጠጉ ሰዎች መጥፋታቸውን የኬንያ ፖሊስና የመንግሥት ባለሥልጣናት አስታውቀዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ሪፖርት ልኳል።
ካለፈው ሳምንት የካቲት 13 ቀን 2017 ዓ.ም በአሳ ማስገሪያ መረብ ዝርፊያ በዳስነችና በቱርካና አርብቶ አደሮች መካከል የተነሳው ግጭት ተካርሮ ትላንት ከጠዋቱ 2 ሰዓት ጀምሮም እስከ ቀኑ 9 ሰዓት ድረስ በተደረገ የተኩስ ልውውጥ ሰዎች መገደላቸውን በደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ አቶ ታደለ ሀቴም ለአሜሪካ ድምፅ በስልክ አስታውቀዋል።
እጅግ በጣም ኃይለኛ ግጭትም የነበረበት ሌላም ሰው ኃይል መጥቶ የማስፈራራት አይነት ባህሪም የነበረበት ሁኔታዎች ናቸው የነበሩት። ያው ቶታሊ በእኛ ሳይድ ወደ 13 ሰው ነው የሞተ ማለት ይቻላል። ከጦርነቱ ማለት እነዚህ ግጭቶች ከተጀመሩ ጊዜ ጀምሮ ያው ትላንትና ጨምሮ ወደ 13 ሰው አልፏል። ከዛ ውጭ ደግሞ 13 ሰው እንደዚህ ቆስሎብናል።
እስካሁን የተገኘው የአንድ ሰው አስክሬን ብቻ ነው ያሉት አስተዳዳሪውም የሌሎቹ በቱርካና ሐይቅ ውስጥ ጠፍቷል ሲሉ ተናግሯል።
በሁለቱም ሳድ የሞቱ ሰዎችም አስከሬኖችም አልተገኙም። ነገር ግን ከዚህም በፊት የኛ እዚህ ደረቃማ ወደ በሳር ግጦሽ መለላ የተገደሉ ሰዎች ያው የእነሱን አንዱን እኛ አግኝተነዋል። እሱም ቀብረን እዚሁ ወስደን አምጥተን ከሞተ በኋላ ወስደንም እንደዚሁ ቀብረናል። ግን አጠቃላይ ዋው የሞቱ ሰዎች አስከሬናቸው አልተገኙም። ኢቨን እኛ አሁን የአስራ ሁለቱ አስከሬን አላገኘንም። ከዛ ውስጥ አንዱ ነው አሁን የቀበርነው ማለት ነው።
ስለዚህ 13 ሰዎች መሞታቸውን በምን አረጋገጣችሁ?
ቤተሰብ ያውቃል። አሁን ምሳሌ ያው አስጋሮች ይባላል። ከዛ የሞቱ ሰዎች የራሳቸውን ያውቃል። ተዘርፎ ሲገደሉ እዛው አቀጠቡ ላይ ያለ ሰው ራሱ ይጠቁማል፣ ይናገራሉ። ማውጣት ስለማይችል ራሱን አተርፎ ነው የምመጣው እና በዛ ልክ ያው መረጃዎች በዛ የተሰጡ ነው። አሁን እነሱ ወደ 25 ሰው ተገኝቶናል ብሎ ነው ይህን ያስተላለፉት። አሁን የነዚህ መረጃዎችም አሁን አስከረኑ ተገኝቶ አይደለም።
በኢትዮጵያና በኬንያ አሳስጋሪዎች መካከል ድንበር ላይ በተፈጠረ ግጭት 22 የሚጠጉ ሰዎች መጥፋታቸውንም የኬንያ ፖሊስና የመንግስት ባለሥልጣናት ማስታወቃቸውን ጠቅሶም ሮይተርስ ዘግቧል። ቅዳሜ ምሽት ግጭቱ ተቀሰቀሰው በኬንያና በኢትዮጵያ ድንበር አቅራቢያም በሚገኘው የኦሞ ወንዝ አካባቢ በሚገኙት ሎፔ ሙካትና ናትራ የተባሉ አካባቢዎች መሆኑን የኬንያ ቱርካና አውራጃም አስተዳዳሪ ጀርሚያ ሎሙሩካይ እሁድ ዕለት በሰጡት መግለጫ አስታውቀዋል። በግጭቱም 22 የኬንያ አሳስጋሪዎች የደረሱበት እንዳልታወቀም 15 ጀልባዎች መሰረቃቸውና ከኢትዮጵያ ወገን ደግሞ የዳሰነች ተወላጅ የሆኑ 6 አሳ አጥማጆች ታድገው ወደ አገራቸው እንዲመለሱ ማድረጋቸውን የቱርካና አውራጃ ፖሊስ አብራርቷል። የኬንያ የአገር ውስጥ ጉዳይ ሚኒስትር ኪፕቹንጋም ሙርኮመን ኤክስ በተሰኘ መተግበሪያ በጻፉት መልእክት መንግስት እሁድ ዕለት ተጨማሪ ኃይል ወደ ድንበር እንዲሰማራ ማድረጉና በሁለቱ ማህበረሰቦች መካከል ሰላም እንደመፍጠር ከአዲስ አበባ ጋር እንደሚነጋገሩ አመልክቷል። በሌላ በኩል በግጭቱ አጎቴና የአክስቴ ልጅ ተጎድቷል ያለው አሰጪ ሉካሉባ የተባሉ የዳስነች ወረዳ የሲኤስ ቀብሬ ነዋሪ ለአሜሪካ ድምፅ በስልክ ተናግሯል። ሎሊክ ሞቶሮና ጉዳ ጀርሞቴ የተባሉ ዘመዶቹ መገደላቸውን ያስረዳው አሰጪም የተገደሉት አሳ በማስገር ስራ ላይ በነበሩበት ወቅት ነው ብሏል። እኚሁ ተጎጂ ነኝ የሚሉት አስተያየት ሰጪም በአካባቢው ከፍተኛ ስጋት አለ ሲሉም ለቪኦኤ በስልክ ገልጿል።
እኔ አጎት የለብኝ አጎት ሞቷል፣ የአክስቴ ልጅም እንደዚህ ሞቶብኛል። አጥማጅ ናቸው እነዚህ አጥማጆች ናቸው ያጠመዱ ያሉ ነው ተገደሉት።
የተኩስ ልውውጥ ነበረ?
የተኩስ ልውውጥ ከኬንያ ሰራዊት ጋር የተኩስ ልውውጥ ነበረ።
የአሜሪካ ድምፅ ከቱርካና ካውንቲ ገዢ ከጆርጅ አሪና አስተያየት ለማግኘት በተደጋጋሚ የስልክ ጥሪ ቢያደርግም ባለማንሳታቸው አልተሳካም። ሁለቱም ወገን ግድያ ተፈጽመው ወሰን ዘልቀው በገቡም የሁለቱ ሀገራት ሚሊሻዎች ነው ሲሉ እርስ በርስ የተወነጃጀሉ ሲሆን የዳስነች ወረዳ አስተዳዳሪ አቶ ታደለም የግጭቱ መንስኤ የአሳ ማስገሪያ መረብ መሰራርቅ ሲሆን ያንን ተከትሎም በተከሰተ ግጭት ሁለት የዳስነች ሰዎች ባለፈው የካቲት 14 ቀን 2017 ዓ.ም መገደላቸው ነው በማለት አስረድተዋል። ተገደሉ ከተባሉት በተጨማሪ ሶስት ሰዎች ተጎድተው ሕክምና የተደረገላቸው ሲለመሆኑ አክለዋል።
ያው ሰዎችንም ወደ ጅንካ ሆስፒታልም የላክናቸው ሁኔታዎች አሉና እዛ እየታከመ ነው ያለው። ከዛ ውጭ ደግሞ ያው እንደዚሁ የንብረት መውደሞች አሉ፣ መዝረፍ አለ። እንደዚሁም የአሳ ማስጋሪያ እች ዛተራ የምትባለ እንጨት ጀልባ ያለችም እሷም ወደ 6 አካባቢ ተወስዶብናል። ወደ 120 የአሳ መረቦች፣ የተለያዩ ሳይዝ ያላቸው የአሳ መረቦችም እንደዚህ ተወስዷል። እና በአካባቢውም የሰፈሩ ነጋዴዎች ነበሩ እንግዲህ አሳ ነው የሚያስግሩ አሳ ነው የሚገዙ። እዛ የተለያዩ ንግዶችን ያካሄዳሉ፣ ዱቄት ይነግዳሉ፣ መጠጥ ይነግዳሉ። ከዛ ውጭ አሳን እያከማቹ መሸጥ የሚያደርጉት እንትናዎች ነበሩ እና ቶታል የእነሱ ንብረት
የጂንካ ጠቅላላ ሆስፒታል ሜዲካል ዲሬክተር ዶክተር ቢኒያም አስራት በመሳሪያ የቆሰሉ ሁለት ሰዎች ወደ ሆስፒታሉ ድንገተኛ ክፍል መግባታቸውን ገልጸው አንዱ ሕክምና ሲከታተል ህይወቱ ማለፉን ለአሜሪካ ድምፅ በስልክ አስታውቀዋል።
አንደኛው በአጋጣሚ ደምን ፈሶት ነበረ። ሲቀጥል ደግሞ ኢንፌክሽንም ዴቨሎፕ አድርጎ ስለነበረ ወደ ኦፕሬሽን ሩም ገብቶ ነበረ። እዚህ ኦፕሬሽን ሩም ከገባ በኋላ ያለው ቦታ ወደሩ ሲታይ ውስጡ ብዙ ኢንፌክሽን ነበረ። እዛ በአጋጣሚ እሱም ከተጠረገለት በኋላ በአጋጣሚ ደምን ፈሶት ስለነበረ እዚህ ሕክምናውን በዛ መልኩ ሲከታተል ቆይቶ ህይወት አልፏል። ስለዚህ በቁጥር እኛ ጋር የመጡት በቁጥር አሁን አጣርቼ የደረስኩት ሁለት ናቸው። አንዱ እንዳልኩ ህይወቱ አልፏል። ቦታ በጣም ከባድ ስለሆነ ሲመጣ ሚሄድ ስለመጣ ኢንፌክሽን ዴቨሎፕ አድርጓል። ኦፕሬሽን ከገባ በኋላ ወጥቶ ደሙን በተከታታይ መውረድ ሲጀምር ኢንፌክሽኑን ጋር ተያይዞ የደም መውረድን ሲያጋጥመው በዛ አጋጣሚ ህይወቱ አልፏል።
በዳስነችና በቱርካና መካከል ከዚህ በፊትም ተመሳሳይ ግጭት ተከስቶ በሰውና ንብረት ላይ ጉዳት ማድረሱ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። ስርጭታችን ይቀጥላል። በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ እነሴ ወረዳ አነገሽ በተባለው ቀበሌ ሐሙስ ገበያ በተባለች ስፍራ ሐሙስ የካቲት 13 2017 ዓ.ም ገበያ ዳር በሚገኙ ተያይዘው በተሰሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቁሰላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ገበያው አካባቢ ኳስ ሲጫወት የነበረ የ15 ዓመት ልጃቸው በጥቃቱ መገደሉን የተናገሩ ወይዘሮ ታንጉት የተባሉ እናት የ8 ዓመት ልጃቸውም ቆስሎ ሆስፒታል እንደሚገኝ ተናግረዋል። የጎንቻ ሲሶ እነብሴ ወረዳ አስተዳዳሪ ግን ጥቃቱ ሲቪሎች ላይ ያነጣጠረ ሳይሆን ጽንፈኛ ባሉት ቡድን ላይ የተፈጸመ እንደሆነ ገልጸው አስተባብለዋል። ሌሎች በጥቃቱ መጎዳታቸውን የገለጹና የተጎጂዎችን አስክሬን ሰብስበናል ያሉ የአካባቢው ነዋሪዎች ጥቃቱ በሲቪሎች ላይ የተፈጸመ ነው ብለዋል። በአሜሪካ ድምፅ ዘጋቢዎች የተዘጋጀውን ዘገባ ደረጀ ደስታ ያቀርበዋል።
በአማራ ክልል ምስራቅ ጎጃም ዞን ጎንቻ ሲሶ ነሴ ወረዳ አንገሽ በተባለው ቀበሌ ሐሙስ ገበያ ከተማ ላይ ባለፈው ሐሙስ የካቲት 13 2017 ዓመተ ምህረት ገበያ ዳር ባሉ ተያይዘው በተሰሩ የጭቃ ቤቶች ውስጥ በነበሩ ንግድ ቤቶች ላይ ተፈጸመ በተባለ የድሮን ጥቃት ሰዎች መሞታቸውንና መቆሰላቸውን የአሜሪካ ድምጽ ያነጋጋቸው የሟች ቤተሰቦችና የአይን እማኞች ተናግረዋል። ሐሙስ ገበያ በተባለው አካባቢ በገበያው አቅራቢያ ኳስ በመጫወት ላይ የነበረ የ15 ዓመት ልጃቸው እንደተገደለባቸው የተናገሩት ወይዘሮ ታንጉ ደምሰው የተባሉት እናት ልጃቸው ሲገደል እሳቸው ቤት ውስጥ እንደነበሩ ለአሜሪካ ድምጽ ተናግረዋል። ድንገት የከባድ ፍንዳታ ድምጽ ሰምተው ሲወጡ የ15 ዓመቱ ልጃቸው ታገሰ ጌታቸው በጥቃቱ ከሌሎች ሰዎች አስክሬን ጋር ወድቆ እንዳገኙት ተናግረዋል። የ8 ዓመት ልጃቸውም ቆስሎ በጽኑ ህመም ውስጥ እንደሚገኝ ገልጸው ስጋና መንፈሳቸው በሐዘን በመድከሙ ብዙ መናገር እንደማይችሉ ገልጸውልናል። ሌላዋ የ22 ዓመት ወጣት እንደሆነች የተናገረችው እና በደህንነት ስጋት ምክንያት ስሟን በይፋ እንዳንጠቅስ የጠየቀችን ወጣት በጥቃቱ መቆሰሏን ተናግራለች።
አማኑአሬ ቤታችን ቅስላን ስለያየሰ ከያጣሁ ትልሽም ያወነው ምን ስመጣ መጣውና ክራክሽ ስራት ካልክሩን ክፍታኛል።
በተመሳሳይ የደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን የአይንማኝ በእለቱ ሐሙስ የካቲት 13 2017 ዓ.ም ተመረተ ከረፋዱ 5 ሰዓት አካባቢ ከጓደኞቹ ጋር ሻይ ቤት ተቀምጠው ያሉ ከሰማይ ላይ የተለየ ድምጽ መስማታቸውና እሱ ከነበረበት 200 ሜትር ሊሞላ በሚችል ርቀት ከባድ ፍንዳታ ድምጽ መስማታቸውን ይናገራሉ።
በጣም ከፍተኛ ፍንዳታ ተሰማ። ከዛ በኋላ ምናምን በጣም ወደ ላይ ይነሳል ወደዛ ድምጽ ተሰማበት እና በኋላ ወደሚጎልበት ቦታ ነው ስንሄድ እዛ በርካታ ሰው ወድቋል። የቆሰሉትን እያነሳን እና የሕክምናው ሰጡ ማንነታቸው የማይለዩ ስለነበሩ 16 ሰው ዳግላል የሞት የቆሰለ ወደ 11 አካባቢ ምናምን በእርግጠኝነት አይቻል። ብዙዎች ደግሞ ቆርቆሮ የሚገዙ ይመጡ አሉ። ከሱቅ ይገዙና ቆርቆሮ በህብረት ነው ተሸክመው የሚወጡት።
የጎንቻ ሲሶ የነብሴ ወረዳ አስተዳዳሪ አቶ የኔዋ ደመቀ የድሮን ጥቃት መፈጸሙን ከነዋሪው በስልክ እንደተነገራቸው ገልጸው የተፈጸመው ግን በንጹሃን ዜጎች ላይ ሳይሆን ጽንፈኛ ሲሉ በጠሩት ታጣቂ ኃይል ላይ ነው ብለዋል። ጥቃቱ የተፈጸመውም ታጣቂው ኃይል እንደ ካምፕ የተጠቀመበት ባለው ትምህርት ቤት ላይ እንጂ የንግድ ሱቆች ላይ አይደለም ሲሉ ማክለዋል።
አብዛኛው ጽንፈኛው ቡድን ተሰበሰበበት ላይ ነው ያረፈ። እንግዲህ ከዚያ በፍንጣሪ በምን የተወሰኑ ህፃኖች ፍንጣሪ ተጎድተው ሊሆን ይችላል ያሉን እንጂ ኢላማውን በሳተ መንገድ ንጹሀን ላይ እንዳላረፈ ነው እዚያ አካባቢ ያሉ አርሶ አደሮች ነገር ትምህርት ቤት ላይ ነው ያለ ሚሄድ ያለ ትምህርት ቤት ላይ ሰፈር ሆኑ የሚወደቀው እዛ ላይ ነው የሚሉት እና በዋናነት ትምህርት ቤቱን እያፈረሱ እንጨቱን ለማገዶ እንደ ካምፕነት የሚጠቀሙበታል። ትምህርት ቤት ላይ ከፊሉን እኮ እኔም በአካል ስላየሁት ለማገዶ ተጠቅሙበታል እያፈረሱ።
አስፋው ተመስገን የተባለ ሌላው የአይን እማኝ ደግሞ በአካባቢው ነበር ያሉትን ሲያብራሩ
ዘር በጣም እየቀረበ ድምፅ እየተሰማ ሄደ። ከዛም በኋላ እያለ ዞረች እና በቀጥታ የታረሽ ቤቶች ላይ አራት ቤቶች አሉ፣ ሶስት ሱቆች እና አንድ መኖሪያ እና ሻይ ቤት። እንደውም አንደኛዋ ሻይ ቤቷ ላይ የሚገርም መብረቅ ሚባል መሰላቸ ቤቷን እና እዛን ጃቃጥልቃት አሁን ሙቶ በዛ ህዝቡ አዋቶ ነው በበጎ አድራጎት የሰራው እና እዛ ነው አሁን ደግሞ የዛች አንድ ልጇ ሙቷል። አንዷ ደግሞ በጣም ደግሞ ከፍተኛ ጉዳት ላይ ያል ይተርፋል ላይተርፋም እየተባለ እየተጠበቀ 16 ሰው ነው የሞቱ። ብዙዎች ንጹሀን ናቸው። የ8 ዓመት ህፃን ልጅ ሞቷል። ሌላ 15 ዓመት ልጅ ሞቷል። አሁን ደግሞ ምንም የማይንቀሳቀስ ልጅ አለ። አሁን 13 ዓመት ህፃኖች እና ቆርቆሮ ሊገዙ የመጡት ከተለያዩ ከተሞች ተለምነው 10 15 ነው የሚያሉ ቤት ሊሰራ ሲል ማለት ነው። በሸክም ነው የሚሄድ ዞሬድ ቤተ ክርስቲያን ነው አብዛኛውን የቀበሩት። በዛን ቀን እየተቀበሩ ሰባት ናቸው እና ብዙ ነው የቆሰደው። ክንጣሪ እኛ አካባቢ ሁላ እኛ ጠገብ ድረሱላ አርፏል።
በከተማው የግል የመጀመሪያ ሕክምና መስጫ ተቋም ባለቤት የሆኑትና ስማቸውን በሚስጥር እንድንይዝ የጠየቁን ሐኪም በሳቸው የሕክምና ተቋም መጥተው በጦር መሳሪያ ተመተው የመጡና የታከሙ እንዳሉ ተናግረዋል።
ከፍተኛ እስከ መካከለኛ ድረስ አለ እና በጣም የተጎዱትን ሲያታያቸው በየቦታው የተበሳሰነ ነው እንትራቸው፣ ፊታቸው ሁሉ በጣም ጥላ ነገር የጣለባቸው ናቸው ማለት ነው። ያው ከባድ መሳሪያ ጉዳት እንደሆነ ይታወቃል።
ከፌዴራል መንግስት ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የአማራ ክልል የመንግስት ኮሚኒኬሽን አገልግሎት ጽህፈት ቤት ኃላፊን ዶክተር መንገሻ ፋንታው የእጅ ስልክ ላይ ብንደውልም ስልኩ ባለመነሳቱ ምክንያት ምላሻቸውን ማግኘት አልቻልንም።
ከአሜሪካ ድምፅ ስርጭታችን እንደቀጠለ ነው። በኢትዮጵያ በሪክተር መለኪያ 5.2 የተመዘገበ ሌላ የመሬት መንቀጥቀጥ ተከሰተ። ንዝረቱ በዋና ከተማው አዲስ አበባና በሌሎችም አካባቢዎች የተሰማ የመሬት መንቀጥቀጥ ትናንት የካቲት 16 ቀን 2017 ዓ.ም መከሰቱን የአዲስ አበባ ዩኒቨርሲቲ ተመራማሪዎች አስታውቀዋል። በፈንታሌ ዶፈን አካባቢ የተከሰተው ይኸው የመሬት መንቀጥቀጥ በሪክተር ስኬል 5.2 ሆኖ መመዝገቡን በዩኒቨርሲቲው የጂኦፊዚክስና ስፔስ ሳይንስ ዲሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ አስታውቀዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልከዋል።
ትናንት እሁድ የካቲት 16 ቀን 2017 ዓ.ም በኢትዮጵያ ሰዓት አቆጣጠር ከሌሊቱ 8 ሰዓት ከ45 አካባቢ የተከሰተው የመሬት መንቀጥቀጥ ንዝረት አዲስ አበባ ውስጥ ጭምር መሰማቱን ነዋሪዎች ለአሜሪካ ድምፅ አረጋግጠዋል። በተለይ በአንዳንድ የከተማው አካባቢዎች የፈጠረው ንዝረት በመኖሪያ ህንፃዎች ውስጥ ንቅናቄ መፍጠሩን አመልክተዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ ለአሜሪካ ድምፅ እንደገለጹት ትናንት የተከሰተው የመሬት መንቀጥቀጥ ዋና ምንጭ አሁንም የፈንታሌ አካባቢ ነው። ይህ እየተፈጠረ ያለውም ጣለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ መሆኑን የጠቀሱት ዳይሬክተሩ የትናንትናው በሬክተር ስኬል መለኪያ 5.2 ሆኖ መመዝገቡን ተናግረዋል። እስካሁን የተከሰቱት የመሬት መንቀጥቀጦች ምንጭ ግን ተመሳሳይ መሆኑን አብራርተዋል።
ፈንታሌ ዶፈን ቮልካኖ ጋር በተያያዘ ከመስከረም ጀምሮ እየቀጠለ ያለ እንቅስቃሴ ነው ያለው እና የሞቃ እንዲቀዝቀዝ እያለ ነው እየተፈጠረ ያለው። የተሰሙት እንደው በስሜት ደረጃ እስከ አዲስ አበባ ድረስ የተሰሙት ከመቶ በላይ መሬት መንቀጥቀጦች ናቸው የተሰሙ አይነት ማለት ነው። እና አንዴ ሞቅ ይላል፣ አንዴ ቀዝቀዝ ይላል። ከዚህ ከግልጥ አለት እየሰረሰረ ወደ ላይ ለመውጣት በሚያደርገው ሙከራ ነው መሬት መንቀጥቀጥ እየተፈጠረ ያለው። እና ታሌ መተሃራ ዶፈን አካባቢ ነው እንትኑ እንግዲህ ከዚያ የሚመነጭ ነው ይሄና እስከ አዲስ አበባ ድረስ ነው እየተሰማ ያለው እና በዚያ አካባቢ ያሉ ከተሞችን ጨምሮ ማለት ነው። ብዙ ሌላ ቦታ የተፈጠረ አይደለም፣ ያው ከተለመደው አካባቢ ነው ማለት ነው። ከፍ ያለ ነው እና 4.8 ሁሉ ይሰማል እኮ አዲስ አበባ። ባለፈው ግን 6 ተፈጥሮ እንዳሁኑ አልተሰማም። ምክንያቱም ከመሬት ወለል በታች ጥልቀት ስለነበረው እስከ 18 ኪሎ ሜትር ጥልቀት ላይ ነበረ እና አልተሰማም በአሁኑ መጠን ማለት ነው።
የመሬት መንቀጥቀጥ ክስተቶች በተከታታይ መሰማት የጀመሩት ከያዝነው የ2017 ዓ.ም መጀመሪያ አንስቶ መሆኑን በዚያው በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ መምህርና ተመራማሪ ዶክተር ኤልያስ ሌዊ ገልጸዋል። ከመስከረም ወር 2017 ዓ.ም አንስቶ የዩኒቨርሲቲው ባለሙያዎች የመዘገቧቸው ክስተቶች በርካታ መሆናቸውንም አስረድተዋል።
5 ወር ከምናምን ሆኖታል። በዚህ መካከል ግን በጥቅምት ወር ላይ ትንሽ ቀብ ብሎ ነበር። የመሬት መወጣጠርም ቀንሶ ጠፍቶ ነበር ለአንድ ወር ያህል። ከዛ በኋላ እንደገና ነው እንግዲህ የጀመረው ማለት ነው።
በተለይ ከታህሳስ በኋላ ነው ድግግሞሹ የመጣው ይላል። በተለይ ድግግሞች ታይተዋል ይባላል።
የእኛ ማዕከል በቀን ከመቶ በላይ መሬት መንቀጥቀጦች የመዘገብንባቸውን ቀናቶች አሉ። ግን ሁሉም እዚህ አዲስ አበባ ከተማ ላይ አይሰማም። አንዳንዶቹ መጠናቸው ትንሽ ወረድ ያለ ስለሆነ አይሰሙም። ያ ሆኖ ነው እንጂ የምለው በተለይ አንድ ሰሞን ይሄ ከዲሴምበር 19 ጃንዋሪ አጋማሽ ድረስ ላይ
እስከ ጥር አጋማሽ ከተሳስ እስከ ጥር ማለት ነው በፈረንጆቹ አቆጣጠር
አጋማሽ ውስጥ አሁን በቀን እስከ መቶ እንደዚህም በላይ አለ። እኛ የእኛ መረጃ ማጠናቀሪያ ማዕከል ላይ አሁንም አላቋረጠም፣ ሰሞኑንም በየቀኑ መጠናቸው አነስተኛ የሆነ ይሁን እንጂ እጅግ ብዙ ርዕደ መሬቶች እንመዘግባለን ያለ ነው።
በተከታታይ እየተከሰተ ያለው የመሬት መንቀጥቀጥ ክስተት በዚህ ጊዜ ይቆማል ብሎ መናገር እንደማይቻልም ዶክተር ኤልያስ አብራርተዋል። መሬት መወጣጠሯን ወይም መኮማተሯን እስከምታቆም ድረስ ሊቀጥል እንደሚችልም ገልጸዋል።
አሁን እየሆነ ያለው ፈንታሌ ቮልካኖ ሴንተር ላይ ወደ ውስጥ እየተኮማተረች ናት ያለችው። ከፈንታሌ ሰሜን ምስራቅ አንስተ ዶፈን እስከምትደርስ ድረስ 50 ኪሎ ሜትሩ በሙሉ ደግሞ መወጣጠር ነው የሚታየው። ይሄ መወዳደር ወይም መቆማተስ ከተቀጠለ ድረስ ርዕደ መሬቱ አብሮ ይካሄዳል ማለት ነው።
በፈንታሌ አካባቢ እየተከሰተ ያለውን የመሬት መንቀጥቀጥ ተከትሎ በከተማዋ የሚሰማው ንዝረት ስጋት እንደፈጠረባቸው የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ነዋሪዎች ገልጸዋል። የከተማዋ ህንጻዎችና ሌሎች ግንባታዎች የመቋቋም ደረጃ ምን ያህል እንደሆነም ሲጠይቁ ቆይተዋል። ባለፈው ጥር ወር ከዘርፉ ባለሙያዎች ጋር ውይይት ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤም አዲስ አበባ ካላት የመሬት መንቀጥቀጥ ተጋላጭነት አንጻር ተገቢውን የቅድመ ጥንቃቄ ጥናቶች የሚያደርግ የባለሙያዎች ግብረ ኃይል በማደራጀት በጋራ ለመስራት ከስምምነት መደረሱን መግለጻቸው ይታወሳል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስና ስፔስ ሳይንስ ዳይሬክተር ፕሮፌሰር አታላይ አየለ አደጋው ያዝ ለቀቅ እያደረገ መቀጠሉ መዘናጋት መፍጠሩን በመጥቀስ ተዘጋጅቶ መጠበቅ እንደሚያስፈልግ አሳስበዋል።
መሬት ላይ የወረደ ነገር የለም እስካሁን፣ ያው በመቋቋም ደረጃ ነው። ምንድነው ሲሄድ እንቅስቃሴው ሲቀንስ በዚያው ሄደ የሚያስብል ነገር የመዘናጋት ነገር አለ። ለተፈጥሯዊ ክስተቱም እኛ የምንሰጠውም ትኩረት በዚህ እንደዚያው ነው። ያዝ ለቀቅ እያደረግን ያለ ነው። ግን ጥሩ የሚሆነው ተፈጥሮ አደጋ ማክሮ ስለማይመጣ ሁልጊዜ በተጠንቀቅ መደረግ ያለበትን ማድረግ ነው የሚጠበቀው።
በተለይ የመሬት መንቀጥቀጡ ምንጭ በሆኑት የፈንታሌና ዶፋን አካባቢዎች የሚገኙ በርካታ ነዋሪዎች ለስጋት ተጋልጦ መቆየታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህፃሩ ዩኤን ኦቻ ባለፈው ሳምንት ባወጣው ሪፖርት አመልክቷል። ካለፈው ጥር ወር አንስቶ ከ80,000 በላይ ነዋሪዎች አካባቢያቸውን ለቀው እንዲወጡ መደረጋቸውንም ጠቅሷል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ ሶስተኛ ዓመት የሞላውን የዩክሬን ጦርነትን ማቆም እንደሚያስፈልግ በድጋሚ ሲያሳስቡ፣ የዩክሬኑ ፕሬዚደንት ዜሌንስኪ ደግሞ ለሰላም ሲባል ስልጣን ለመልቀቅ ፈቃደኛ እንደሚሆኑ ተናግረዋል። የቪኦኤዋ ቬሮኒካ ባልዴራስ ግሌሲያስ የላከችውን ዘገባ ደረጀ ደስታ ያቀርበዋል።
ዛሬ ሰኞ እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2015 ዓ.ም ሩሲያ ዩክሬንን የወረረችበት ሶስተኛ ዓመት ይታሰባል። እናም ግጭቱን ለማብቃት ያለው አስፈላጊነት እጅግ ከፍተኛ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከትላንት በስቲያ ቅዳሜ በዓመታዊ የወግ አጥባቂ አቀንቃኞች የፖለቲካ ጉባኤ ወይም በምህጻሩ ሲፓክ ላይ ንግግር ሲያደርጉ ስለ ጉዳዩ በድጋሚ አጽንኦት ሰጥተዋል።
ማብቃት አለበት። ይህን ማየቱ አሰቃቂ አሰቃቂ ነገር ነው። ከፕሬዚደንት ዜሌንስኪ ጋር እየተገናኘው ነው። ከፕሬዚደንት ፑቲን ጋር እየተገናኘው ነው።
ትራምፕ በተጨማሪም አሜሪካ ኪቭ ጦርነቱን እንድትዋጋ ለሰጠችው ወታደራዊ እርዳታ የዩክሬን የተፈጥሮ ሀብቶችን የማግኘት መብትን የሚሰጥ ስምምነትን ጠቅሰዋል።
ለመደብነው ገንዘብ ሁሉ አንድ ነገር እንዲሰጡን እፈልጋለሁ። ስለዚህ የምናገኘውን ማንኛውንም ውድ የከርሰ ምድር ሀብትና ነዳጅ እንጠይቃለን።
የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ከትራምፕ አስተዳደር ጋር በተለይም የኢኮኖሚ ትብብርን አስመልክቶ አብረው መስራት አለባቸው ሲሉ የሪፐብሊካን ተወካይ የሆኑት ማይክ ሎለር ትላንት እሁድ ኤቢሲ በዚህ ሳምንት በተሰኘው የአሜሪካ ቴሌቪዥን ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ ተናግረዋል።
ዩናይትድ ስቴትስ ዩክሬንን ለመደገፍ በመቶ ቢሊዮን የሚቆጠር ዶላሮችን አፍስሳለች። እናም ይህ ጦርነት ሲያበቃ ዩክሬን እንደገና ለመገንባት ከፍተኛ ኢንቨስትመንት ያስፈልጋታል።
ትላንት እሁድ በኪቭ በተካሄደው የውይይት መድረክ ላይ ፕሬዚደንት ዜሌንስኪ ከዩናይትድ ስቴትስ ጋር እንደ አጋር የሚያደርጉትን ውይይት ለመቀጠል ዝግጁ መሆናቸውን ገልጸው ለሰላም ሲባል ከስልጣናቸው ወደ ጎን ገለል ለማለት ፈቃደኛ እንደሚሆኑ ፍንጭ ሰጥተዋል።
ሰላም እንዲገኝ ስልጣኔን እንድተው በእርግጥ ይፈልጋሉ? ዝግጁ ነኝ። እንደዚህ አይነት ሁኔታዎች ካሉ በኔቶ አባልነት ልለውጣው ይችላለሁ።
የዲሞክራቱ ሴኔተር ጃክ ሪድ ለኤቢሲ ቴሌቪዥን ሲናገሩ ዩናይትድ ስቴትስ ከሩሲያና ከዩክሬን አመራር ጋር በሰላማዊ ድርድር ላይ በቅርበት መስራት አለባት ብለዋል። ይሁን እንጂ ግን ወደፊት አንዳንድ ተግዳሮቶች እንደሚኖሩ ይጠብቃሉ።
ከዚህ ስምምነት በኋላ ሩሲያውያን በዩክሬናውያን ላይ ውንጀላ የሚሰነዝሩ ከሆነ ሆን ብለው ተቃዋሚ የሚሉትን ሁሉ እያደኑ ሊያጠፉ መሆኑ ይሰማኛል።
ይህ በእንዲህ እንዳለ ፕሬዚደንት ቭላዲሚር ፑቲን ትላንት እሁድ ሩሲያ ውስጥ የአባቶችን ምድር ተከላካይ በተሰኘው ስነ ስርዓት ላይ ተሳትፈዋል። በዩክሬን ለሚዋጉ ወታደሮችም ሜዳሊያ ሰጥተው ወታደሮቻቸውን በአዲስና ዘመናዊ የጦር መሳሪያዎች ለመደገፍ ቃል ገብተዋል።
ክብረ ክቡራትና ክቡራን ለምሽቱ የተመደበልን ክፍለ ጊዜ በዚህ ተጠናቋል። የአሜሪካ ድምፅ ዘወትር ምሽት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት በቀጥታ ስርጭቱን ያስተላልፋል። ከዚህ በተጨማሪም በዌብሳይቱ አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ከሰኞ እስከ አርብ ስርጭቱን ያስተላልፋል። ሳስተናግዳቸው የምሽት እንግዲህ ወልደ ነኝ። ስርጭቱን ከስቱዲዮ የተቆጣጠረልን ንጉሱ ታምሬ፣ ዋና አዘጋጅ ጽዮን ግርማ። ከመላ ባልደረቦቻችን ጋር መልካም ምሽት። Thank you.